Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ለሰላሳ ደቂቃ አብረናችሁ ጫፍ እንደርሳለን። መስታወት አድረገውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅት ባለፉት ሁለት ቀናት በጨለንቆ ከተማና በተለያዩ ዩኒቨርሲቲዎች የተፈጠሩ ሁከቶች ላይ እናተኩራለን። በጨለንቆ ከተማ የመከላከያ ሰራዊት 15 ሰዎችን መግደሉ የኦሮሚያ ክልል አስታውቋል።
የኦሮሚያ ብሔራዊ ክልላዊ መንግስት ትናንትና ድርጊቱን እንደምናወግዝ በተለያዩ የሚዲያ አውታሮች ገልጸናል። ከዛ ባለፈ የአንድ ክልልን ጸጥታ በሚመለከት በህገ መንግስቱም እንደተቀመጠው የጸጥታ ሁኔታ አሳሳቢ ሆኖ ከክልል አቅም በላይ ሲሆን ነው የመከላከያ ሰራዊታችን ወይም የፌዴራል መንግስቱ የፌዴራል ፖሊስ ጸጥታ አስከባሪ አካላት የሚጠሩት። አሁን ግን በማን ጥሪ ይሄ እርምጃ እንደተወሰደ አይታወቅም።
የክልሉ ቃል አቀባይ አቶ አዲሱ አረጋ ናቸው። በተያያዘ እሁድ ዕለት በሻምቡ ከተማ ሁለት ከትግራይ ክልል የመጡ ተማሪዎችም መገደላቸው ተዘግቧል።
በተማሪዎች መሀል በተነሳ የሁለት ሰዎች ህይወት እንዳለፈ ነው የሰማሁት እና ከነጋም በኋላ ለማወቅ ቻልኩ።
መደብደቡ እኔም አይቼዋለሁ።
በሰላማዊ ሰልፈኞችና በተማሪዎች ግድያ ክፉኛ ማዘኑንና ሁኔታው እንዳሳሰበው የአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አስታውቋል። ዝርዝሩን ይዘናል።
በሌላ ዜና በኢትዮጵያ የባህል ሙዚቃን ለማጠናከር ፈንድቃ የባህል ሙዚቃ ቤት ከተባበሩት መንግስታት ድርጅት የ50,000 ዶላርስ ድጋፍ አግኝቷል።
ግን ማሲንቆን መጫወት እንፈልጋለን፣ እናፍራለን። አሁን እድሉን ብታገኙስ እንሞክራለን ያሉዋል። አሁን
ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የአውሮፓ ህብረት ሀገሮች ከሊቢያ የሚነሱ ስደተኞችና ፍልሰተኞች የሜዲትራኒያን ባህርን እንዳያቋርጡ በማድረግ ለወከባና ሰቆቃ እንዲዳረጉ ምክንያት ሆኗል ሲል የመብት ተሟጋቹ አምነስቲ ኢንተርናሽናል አስታወቀ።
ቻይና ከሰሜን ኮሪያ ጋር ያለምንም ቅድመ ሁኔታ ለመወያየት በዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቴለርሰን የቀረበላትን ሀሳብ መቀበሏ ተሰማ። ከዚህ ስምምነት የተደረሰው በባህረ ሰላጤው አካባቢ ያለው ውጥረት እያየለ በመጣበትና ይልቁንም የደቡብ ኮሪያዊው ፕሬዚዳንት ሙን ጄኢን ቻይና ውስጥ የአራት ቀናት ጉብኝት በጀመሩበት ወቅት መሆኑም ታውቋል።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ኢየሩሳሌምን የእስራኤል ዋና ከተማ ማድረጋቸውን በመቃወም በእስላማዊው ዓለም የሚገኙ 22 መሪዎች ዛሬ ሮብ ኢስታንቡል ውስጥ መሰብሰባቸው ተሰማ። የመሪዎቹ ስብሰባ የተጀመረው ከዚሁ ከፕሬዚዳንት ትራምፕ ውሳኔ ጋር በተያያዘ መካከለኛው ምስራቅ ውስጥ ውጥረት ባየለበት መሆኑ ነው። ስብሰባውን ያዘጋጀው 57 አገሮች በአባልነት የሚገኙበት ኦአይሲ የእስልምና ጉባኤ ድርጅት ነው። ይህንን ጉባኤ በአሁኑ ወቅት ቱርክ በሊቀመንበርነት የምትመራ ሲሆን አስቸኳይ ስብሰባው የጠሩት ደግሞ ፕሬዚዳንቱ ረጃብ ጣይብ ኤርዶዋን ናቸው። ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን ነው የምናልፈው። በኦሮሚያ ክልል ምስራቅ ሀረርጌ ዞን ጨለንቆ ከተማ የመከላከያ ሰራዊት አባላት 15 ሰዎች መግደላቸውን ያስታወቀው የክልሉ መንግስት ድርጊቱን አውግዞ የፈጸሙት ወታደሮችና ትዕዛዝ ያስተላለፉት ተጠያቂ እንዲሆኑ አሳሰበ። የኦሮሚያ ክልል ቃል አቀባይ አቶ አዲሱ አረጋ ሟቾቹን መሳሪያ ያልታጠቁ ዜጋዎች ብለዋል። በሌላ በኩል በወለጋ ዩኒቨርሲቲ ሻምቡ ግቢ ውስጥ በሁለት የትግራይ ክልል ተማሪዎች ላይ የተፈጸመው ግድያ ላይ በተሳተፉ ላይ ህጋዊ እርምጃ እንደሚወስድ አቶ አዲሱ አስታውቀዋል። በሰላማዊ ሰልፈኞችና በተማሪዎች ግድያ ክፉኛ ማዘኑንና ሁኔታው እንዳሳሰበው አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አስታውቋል። እስክንድር ፍሬው ዝርዝሩን ይዟል።
ምስራቅ ሀረርጌ በጨለንቆ ከተማ በተፈጠረው አሳዛኝ ሁኔታ ላይ ማብራሪያ የሰጠው የኦሮሚያ ብሔራዊ ክልላዊ መንግስት 15 ሰላማዊ ሰልፈኞች መገደላቸውን፣ 14 ደግሞ መቁሰላቸውን የጠቀሰው ለኦሮሚያ ብሮድካስቲንግ ኔትወርክ አስተያየት የሰጡት የክልሉ ፕሬዝዳንት አቶ ለማ መገርሳ በድርጊቱ ተሳታፊ የሆኑ አካላት ተጠያቂ መሆን እንዳለባቸው ተናግረዋል። በወለጋ ዩኒቨርሲቲ ሻምቡ ካምፓስ በሄረን የለየ ጥቃት የፈጸሙና ሁለት የትግራይ ክልል ተማሪዎችን የገደሉ አካላትም ተገቢ ሕግ እርምጃ እንደሚወሰድባቸው አረጋግጠዋል። የፕሬዝዳንቱን ማብራሪያ በማስመልከት የክልሉን መንግስት ቃል አቀባይ አቶ አዲሱ አረጋን አነጋግሬያለሁ። አህመድዲን አህመድ አሳሳ የተባሉ ግለሰብ በሶማሌ ክልል ልዩ ኃይል መገደላቸው በጨለንቆ ከተማ ለተካሄደው ሰላማዊ ሰልፍ መነሻ እንደነበር በቅድሚያ ገልጸዋል። የተወሰደው እርምጃ ግን ተገቢ አልነበረም ሲሉ አቶ አዲሱ የክልሉን ፕሬዝዳንት ሐሳብ አብራርተዋል።
የኦሮሚያ ብሔራዊ ክልላዊ መንግስት በዚህ ሁኔታ እጅግ በጣም ጥልቅ የሆነ መሪ የሆነ ሐዘን እንደተሰማው ክቡር ፕሬዝዳንታችን አቶ ለማ መገርሳ በዛሬው ዕለት ለኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን መግለጫ ሰጥቷል። የመግለጫቸውም ይዘት በዜጎቻችን ላይ በተለይ በሰላማዊ ዜጎች ላይ ተቃውሟቸውን ሊሰማቸውን ነገር በሰላማዊ መንገድ ምንም መሳሪያ ሳይዙ በሚገልጹበት ወቅት እንደዚህ አይነት ጥቃት ያጠፋ ሰው ምናልባት ሰልፈኞቹ በተለያየ ሁኔታ ጥፋት ፈጽሞ ሊሆን ይችላል። ጥፋትም ፈጽሞ ቢሆን የሚጠየቁበት አግባብ አለ። የሚቀጡበት የሚጠየቁበት የአካሄዳቸው ስህተት ካለው ስህተቱ የሚታረምበት የራሱ አግባብ ይኖረዋል እና ከዚህ ባለፈ በጣም ከተገቢው በላይ የሆነ እርምጃ በመውሰድ የሰው ህይወትና አካል ላይ ጉዳት መድረሱ እጅጉ እንዳሳዘናቸው ገልጸው ድርጊቱንም አጥብቀው አውግዘዋል ማለት ነው። እንደ ኦሮሚያ ብሔራዊ ክልላዊ መንግስት ትናንትናም ድርጊቱን እንደምናወግዝ በተለያዩ የሚዲያ አውታሮች ገልጸናል። ከዛ ባለፈ የአንድ ክልልን ጸጥታ በሚመለከት በህገ መንግስቱም እንደተቀመጠው የጸጥታ ሁኔታ አሳሳቢ ሆኖ ከክልል አቅም በላይ ሲሆን ነው የመከላከያ ሰራዊታችን ወይም የፌዴራል መንግስቱ የፌዴራል ፖሊስ ጸጥታ አስከባሪ አካላት የሚጠሩት። አሁን ግን በማን ጥሪ ይሄ እርምጃ እንደተወሰደ አይታወቅም ማለት ነው። በእኛ ክልል ተጨባጭ ሁኔታ ይህንን እርምጃ ማን እንዳዘዘ፣ የመከላከያ ሰራዊታችንን ማን ወደዛ አካባቢ የሚጠራው ምንም የሚታወቅ ነገር እንደሌለ ክቡር ፕሬዚዳንታችን ገልጸዋል። ማን እንደጠራው አይታወቅም፣ በማን ትእዛዝ እንደተፈጸመ አይታወቅም። የክልሉ መንግስት ከአቅሙ በላይ የሆነ የጸጥታ ሁኔታ አለብኝና ድረሱልኝ የሚል ጥሪ ሲያደርግ ነው በኖርማሊ የፌዴራል የጸጥታ አስከባሪ አካላት የመከላከያ ሰራዊታችን ሆነ የፌዴራል ፖሊስ አባሎቻችን ጸጥታን በማስከበር ረገድ የሚያግዙት። የጨለንቆ ኬዝ ግን ማንም ጥሪ ሳያደርግ ነው እና ይሄ ማን እንደጠራው እና በማን ትእዛዝ እንደተፈጸመ ቶሎ ተጣርቶ የተጠያቂነት አሰራር እንዲኖር የኦሮሚያ ብሔራዊ ክልላዊ መንግስት እንደሚሰራ ነው የገለጹት። ህዝቡም ይህን ጉዳይ በአግባቡ እንዲገነዘብ ነው በመግለጫቸው የጠቀሱት። ከዚህም ባለፈ በማንኛውም ጊዜ የኦሮሚያ ብሔራዊ ክልላዊ መንግስት ከህዝቡ ጎን እንደሚቆም፣ ህዝቡ ላይ ጉዳት እንዲደርስ እንደማይፈልግ፣ ህዝብ ላይ ጉዳት ሲደርስም ዝም ብሎ እንደማይመለከት፣ ጉዳት ያደረሱ አካላትን በሀገሪቱ ህግ መሰረት በህገ መንግስታችን መሰረት ተጠያቂ እንደሚሆኑ ነው የገለጹት። ከዛም ባለፈ ክቡር ፕሬዚዳንት ለማ መገርሳ በመግለጫቸው የጠቀሱት በወለጋ ዩኒቨርሲቲ ሻምቡ ካምፓስ ብሔር ለይቶ በተፈጸመ ጥቃት የሁለት ተማሪዎች ህይወት አልፏል። ትናንትና ከትላንትና ወዲያ ምሽት ማለት ነው።
የየት ክልል ተወላጅ የሆኑ
የትግራይ ክልል ተወላጅ የሆኑ ሁለት ተማሪዎች ላይ የሞት ህይወታቸው አልፏል። በዚህም ማዘናቸውን ነው የገለጹት። ማዘን ብቻ ሳይሆን ይህን ድርጊት አጥብቀው ነው ያወገዙት። ብሔር ለይቶ የሚደረግ ጥቃት በምንም መስፈርት የትም ቦታ ተገቢነት እንደሌለው፣ ይህን የፈጸሙ አካላትም በአስቸኳይ ጉዳያቸው ተጣርተው ተመጣጣኝ ተገቢውን ህጋዊ እርምጃ እንደሚወሰድባቸው ነው የገለጹት። በመግለጫቸው መጨረሻ ላይ ህዝቡ ተረጋግቶ በሰከነ መንፈስ የህግ የበላይነትን ከማስከበር አንጻር ከመንግስት ጎን እንዲቆም ከክልሉ ጸጥታ አስከባሪ አካላት ጎን እንዲቆምና አሁን በተፈጠረው ሁኔታ በብስጭትና በሀዘን ወደ ሌላ ነገር እንዳይነሳሳ፣ ወደ ጥፋት እንዳይሄድ ጥሪያቸውን ያስተላለፉበትን መግለጫ ነው የሰጡት ማለት ነው።
አቶ አዲሱ እንግዲህ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ የፌዴራል መንግስቱን የሚያስተዳድረው የኢህአዴግ ወይም የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር አባል ድርጅት ነው። ከዚህ አንጻር አሁን በተፈጠረው ክፍተት አሁን እርስዎ እየገለጹልኝ ካሉት አንጻር ከፌዴራል መንግስቱ ጋር የተደረገ ያለ ንግግር አለ ወይ?
እንግዲህ አሁን ውይይቶች ይደረጋሉ። እስካሁን በዚህ ጉዳይ ላይ በዚህ ስፔሲፊክ ጉዳይ ላይ የተደረገ ውይይት መኖሩን አላቅም፣ ግን ውይይቶች ይደረጋሉ። ምክንያቱም ይሄ ይሄ ጉዳይ በአግባቡ ተገምግሞ ሁሉንም የመከላከያ ሰራዊት አባላትንም ይወክላል ብለን አናምንም። ይሄን ትዕዛዝ የሰጡ አካላት ለምን እንደሰጡ፣ እዚህ ድርጊት እዚህ ወንጀል ውስጥ የተሳተፉ አካላትም ለምን እንደተሳተፉ በደንብ ተጣርቶ ተገምግሞ አስፈላጊው እርምጃ እንደሚወሰድ ነው የምንጠብቀው። ስለዚህ እንደ ኢህአዴግም በዚህ ጉዳይ ላይ ግልጽ የሆነ ውይይት ይደረጋል ብለን ነው የምናምነው። ውይይት ማድረግ ብቻ ሳይሆን ደግሞ ሰላማዊ ዜጎች ላይ የሚደርሰውን ጥቃትና የግድያ ስራዎችን የፌዴራል መንግስቱና ኢህአዴግም እንደ ግንባር የሚያወግዘው እንጠብቃለን ማለት ነው።
አሁን አጠቃላይ በክልሉ የተለያዩ አካባቢዎች ጨለንቆን እና ሻምቡን ጨምሮ ያለው የጸጥታ ሁኔታ ምን ይመስላል?
የጎላ የጸጥታ ችግር የለም። አጠቃላይ መላ ኦሮሚያ ውስጥ ያለው ትልቅ የሆነ የልብ ስብራትና ሀዘን ነው። ሁላችንም በጣም ነው የተደናገጥነው። የክልሉ ህዝብም እጅግ በጣም አዝኗል። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ጫፍ ኦሮሚያ ውስጥ ትልቅ የሆነ የሀዘን ድባብ ነው ያለው። ከዛ ባለፈ ግን አንዳንድ አካባቢዎች ላይ በተለይ ከፍተኛ ትምህርት ተቋማት ላይ ጉዳዩን በመቃወም የከፍተኛ ትምህርት ተቋማት ተማሪዎች ዛሬም ሀዘናቸውን ሲገልጹ ነው የነበረው፣ በኦሮሚያ ክልል ውስጥ ባሉ ዩኒቨርሲቲዎች ማለት ነው። ከዛ ባለፈ ግን በጸጥታ ችግር ረገድ ጎልቶ የሚነሳ ነገር ብዙም የለም ማለት ነው። ምዕራብና ምስራቅ ሐረርጌም እንደዚሁ ህዝቡ በየአካባቢው እየተሰባሰበ ሀዘኑን በሰላማዊ መንገድ እየገለጸ ያለበት ሁኔታ ነው ያለው። ስለዚህ ያለው ድባብ ከፍተኛ የሆነ የሀዘን ድባብ ነው፣ የመሰበር የልብ ስብራት ነው ያለው በተጎዱ በሞቱ ወገኖቻችን ምክንያት። ከዛ ባለፈ አጥፊዎች ለህግ እንዲቀርቡ የሚል ፓርቲ ጥያቄዎች እየተነሱ ነው ያሉት። ከዛ በተረፈ ግን የጎላ የተስተዋለ የጸጥታ ችግር የለም ማለት ነው።
አሁን አንዱ ጥያቄ የክልሉን መንግስት እየጠየቀ ያለው በተለይ በጨለንቆ ተኩስ እንዲከፈት ትዕዛዝ የሰጡ አካላት ተጣርተው በህግ ይጠየቁ የሚል ነው ይመስለኛል።
አዎ ነው፣ እንደዛ ነው። ትዕዛዝ የሰጡ አካላትም በዛ ውስጥ የተሳተፉ ይሄ ሰላማዊ ዜጎች ላይ ሰርተው በሚኖሩ ዜጎች ላይ ምንም መሳሪያ ባልታጠቁ ዜጎች ላይ የተፈጸመ ጥቃት ነው፣ ወንጀል ነው ብለን ነው የምናምነው። ወንጀል እስከሆነ ድረስ ደግሞ ይሄን ያዘዘ አካልም ከዛም በተረፈ ደግሞ እዚህ ውስጥ የተሳተፉ አካላትም በህገ መንግስቱ መሰረት በሀገሪቱ ህግ መሰረት መጠየቅ መቻል አለባቸው። የሰላማዊ ዜጋ ደም ፈሶ መቅረት የለበትም። የሰላማዊ ዜጋ ሰው መሳሪያ ያልታጠቀ ሰው እንዲሁ በጠራራ ፀሐይ ሰልፍ ስላደረገ ሰልፍ ቢያደርግ ሀንድል የሚደረግበት ተመጣጣኝ የሆነ እርምጃ ወስዶ ያንን ሰልፍ ማስቆም ይቻል ነበር። ነገር ግን አሁን የተወሰደው እርምጃ በሰው ህይወት ላይ ከፍተኛ የሆነ ጉዳት ያደረሰ ስለሆነ ወንጀል ነው። ይህን ያዘዘውም አካል እንደገና ደግሞ እዚህ ውስጥ የተሳተፉ አካላትን መጠየቅ አለባቸው የሚል ግልጽ የሆነ አቋም ነው ያለን ማለት ነው።
በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ በጨለንቆና በዩኒቨርሲቲዎች በተፈጸመው ግድያ ማዘኑን አስታውቋል። ለሟቾቹ ቤተሰቦችም የሀዘን መግለጫ መልእክት እናስተላልፋለን ብሏል። መንግስት የዜጎቹን ደህንነት እንዲያረጋግጥ፣ ኢትዮጵያውያንም ለረጅም ዘመናት ለቆየው መቻቻልና አብሮ የመኖር ባህል እንዲቆሙ ጠይቋል ኤምባሲው። የመግለጫውን ይዘት አስመልክቶ በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት ይህንኑ ያንጸባረቁት ጉዳዩን ማንሳትና የዜጎች የደህንነት ጉዳይ አስፈላጊ መሆኑንም ማመልከት ተገቢ ነው። ኢትዮጵያውያን የየትኛውም አካባቢ ተወላጅ ሆኑ ደህንነታቸውን የማረጋገጥ ጥረት መኖር አለበት። በተመሳሳይም ዜጎች በብሔር ላይ ተመስርተው የእርስ በርስ ጥቃት እንደሚፈጽሙ የሚገልጹ ሪፖርቶች እየጨመሩ ነው። ኢትዮጵያ ለረጅም ዘመናት የቆየ የመቻቻልና አብሮ የመኖር ታሪክ እንዳላት እናውቃለን። ኢትዮጵያውያን ለዚህ ሲቆሙ ማየት እንፈልጋለን ነው ያሉት። በጨለንቆና በተለያዩ ዩኒቨርሲቲዎች ያለውን ሁኔታ እንደዚሁም በኦሮሚያ ክልላዊ መንግስት የተሰጠውን አስተያየት በተመለከተ ከፌዴራል መንግስቱ ምላሽ ለማግኘት ጥረት እያደረግኩ ነው። እንደ ተሳካ ይዤ ቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በተያያዘ ዜና በወለጋ ዩኒቨርሲቲ የሻምቡ ግቢ ውስጥ እሁድ ሌሊት በተማሪዎች መካከል በተነሳ ግጭት እና ሁከት ሁለት የትግራይ ተማሪዎች መገደላቸው ተገልጿል። ጉዳዩን ሰለሞን አባተ ተከታትሎ የሚከተለውን አጠናቅሯል።
የትግራይና የኦሮሚያ ክልሎች የመንግስት ኮሚኒኬሽንስ ጉዳዮች ቢሮዎች ኃላፊዎች በየፌስቡክ ገጾቻቸው ላይ ባወጧቸው መልእክቶች በወለጋ ዩኒቨርሲቲ የሻምቡ ግቢ ውስጥ ሌሊቱን በተፈጠረ ሁከት የግቢው ተማሪዎች የነበሩ ሁለት የትግራይ ተወላጆች ሌሊቱን ሕይወታቸው ማለፉን አስታውቀዋል። ይህንኑ ጉዳይ ለማጣራት የሆሮ ጉድሩ ወለጋ ዞን ማዕከል ወደሆነችው ሻምቡ ደውዬ ነበር። ዩኒቨርሲቲውም ደውዬ ከባልደረቦቹ አንዱን አግኝቼ ነበር።
ጉዳዩ ተፈጠነው ከምሽቱ ወደ 6 ሰዓት አካባቢ ነው።
እኩለ ሌሊት ማለት ነው?
እኩለ ሌሊት ላይ።
እሺ።
በተማሪዎች መሀል በተነሳ የሁለት ሰዎች ህይወት እንዳለፈ ነው የሰማሁት እና ከነጋም በኋላ ለማወቅ ቻልኩ።
ምንድን ነው ግን የተፈጠረው? ምንድን ነው መንስኤው? እንዴት ነው ሁኔታው እየተካሄደው?
ዘንድሮ እስካሁን እንግዲህ በመንግስት በኩል ያለ ችግር ስላለ ተማሪዎችም በትክክል ትምህርታቸውን አልጀመሩም። ትናንትና ደግሞ እኔ ኢንፎርሜሽን እንዳለ አደግራት ላይ የአማራና የኦሮሞ ተማሪዎች ለሚል ልጆች ሲሰሙና ከዚህ አካባቢ ነው ጉዳዩ የተነሳውና ግጭት ተፈጠረና ተማሪዎች የተገደሉት።
ምን ሰሙ? አዲግራት ላይ ተፈጠረ የተባለ ነገር
አደግራት ላይ ተማሪዎች ከባለፈው 2 ሳምንት በፊት የመቀሌና የወልዲያ እግር ኳስ ክለብ የለም እነሱ ለጨዋታ መጥ ችግር ተፈጥሮ ነበር። በዛ የተነሳ ደግሞ የኦሮሞና የአማራ ተማሪዎች እዛ አካባቢ ያሉት ላይ ችግር ተፈጥሮ ተማሪዎቹ ቢተዋል። ተማሪዎች ከመጡ በኋላ ልጆች ይህን ከሰሙ በኋላ ነው ወደ እንትን የገቡ
እና ምን ሆነ? እንዴት ተነሳ ይሄ ግጭት?
በፊትም ጀምሮ በዚህ አመት በ2010 ጥሩ ትንሽር አልነበረ ግቢ ውስጥም። ከዛ በኋላ ግን ትናንትና ይህን ከሰሙ በኋላ ነው ይህን ጉዳይ የፈጸሙት ኢንፎርሜሽን እንዳገኘው።
እሺ፣ እነማን ናቸው የፈጸሙት አድራጎቱን?
አላወኩም፣ ግን ኢንፎርሜሽን እንደሰማው ተማሪዎች ነው የተባለው። የትኛው ተማሪ እንደሆነ ግን እኔ አላወኩም።
ስንት ሰው ነው የተገደለው?
የተገደለው ተባሉት 2 ተማሪዎች ናቸው።
እሺ፣
ኢንፎርሜሽን እንደሰማን ከሆነ ብሔራቸውን ትግሬ ነው የተባለ
እና
ማታውኑ ደግሞ ተማሪዎች ተይዘዋል። በዚህ ጉዳይ ተጠርጥሮ ነው መሰለኝ አማራዎችም አሉ ኦሮሞዎችም አሉ።
ወደ ግድያ ሊያመራ የሚችል ነገር እንዴት ተፈጠረ? መጀመሪያውኑ
አላወኩትም። እንግዲህ እንደተባለው ከዛ ጉዳይ ጋር ተያያዘ ነው፣ ከአደግራት ጋር ተያያዘ ነው። ትናንትና በተለያዩ ሚዲያዎች ኢንፎርሜሽን እንዳለ ከሆነ እዛ አደግራት ላይ የኦሮሞ ተማሪዎች እና የአማራ ተማሪዎች እንዳለ በሚኛ
2010 ከገባ ወዲህ ሁኔታው ጥሩ አልነበረም በዩኒቨርሲቲ ውስጥ በግቢው ውስጥ ብለውኝ ነበር። እና ምንድን ነው የነበረው ሁኔታ? ምንድን ነው ጥሩ አይደለም የሚሉኝ ሁኔታ ምን ይመስል ነበር?
አይ ከዛ በፊት የምትለው ነገር ከሆነ ከበርጋ ተነሳሳ ግጭትም አልነበረም፣ ግቢ ጥሩ ሙድ ላይ ነበሩ ተማሪዎቹ። ይህን ኢንፎርሜሽን ከሰሙ በኋላ ነው ወደ ሌላ ግድያ የሄዱት ነው የሚመስለኝ። ነው ያኛው ነው ጉዳዩን ኢናንስ ያደረገው።
ሁሉም ያነጋገርኳቸው ሰዎች የነገሩኝ ምንም እንኳ ከትምህርት ስርዓቱ ጋር በተያያዘ ሰሞኑን ውጥረት የነበረ ቢሆንም እንዲህ አንድ ጎሳ ላይ ነጥሎ ያነጣጠረ ችግር ግን እንዳልነበረ ገልጸውልኛል። ስለ ሁኔታው ይበልጥ ቅርበት ያለው መረጃ ለማግኘት ወደ ኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ፣ ወደ ሆሮ ጉድሩ ወለጋ ዞን ፖሊስ መምሪያ ወንጀል ምርመራ ኃላፊ ኮማንደር ኢርሰሙ፣ የዞኑን የአስተዳደርና ጸጥታ ጉዳዮች ኃላፊ አቶ ከተማ በከልቾን፣ የሻምቡ ግቢ ዲን ዶክተር ዘሪሁን ጃለታን ለማግኘት ብዙ ጥረት አድርጌ ነበር፣ ለጊዜው አልተሳካልኝም። በመጨረሻ ግን ያገኘኋቸው የሻምቡ ግቢ የትምህርት ምክትል ዲን አቶ ቱሊ አብዲሳ የሚከተለውን ብለውኛል።
ትንሽ ተማሪዎቹ ማታ ተጋጭተው ነበረ። በግርግር ውስጥ የሆነ 2 ልጆች ተመተዋል።
ተመተዋል ሲሉኝ ምን ማለት ነው?
ያው ተማሪዎች በመደባደባቸው የሁለት ተማሪዎች አንዱ እኔ እንግዲህ ግልጽ አልሆነም እንዴት እንደሞተ፣ አንዱ ግን ተደብድቦ መደብደቡ እኔም አይቼዋለሁ።
ነበሩ እርሶ ቦታው ላይ?
አንዱ ግን አልተጣራም፣ አሁንም ፖሊስ ነው የያዘ። ልጁ ግን ከመስኮት ተወረወረ የሚባል ነገር አለ። ዘሎ
በራሱ ነው ወይስ ሌሎች ናቸው ወረወሩት?
በራሱማ አይደለም፣ ተማሪዎች እኮ ተጋጭተዋል። በቃ ግጭት አለ።
እሺ።
ግጭቱ ወደ 5 ሰዓት ነው ተጀመረ ነው የተባሉት። እኔ
ከምሽት
2 ሰዓት ነው ወደ ቤት 2 ሰዓት ነው የገባሁት ከግቢ። እነሱ ከበሉ በኋላ ያለ ሰላም ነበር፣ በቃ ሙሉ በሙሉ
እሺ።
ኖርማል ጥያቄ ነበራቸው። በቃ ትናንትና የሆነ ሜን ካምፓስ ማለት ይሄ ሰብ ካምፓስ ነው፣
ሻምቡ ግቢ ነው እናንተ?
አዎ። እዛ ያሉት ተማሪዎቹ ወደ ትምህርት ቤት ወደ ዩኒቨርሲቲ አልተመለሱም፣ እኛን እንዴት እንማራለን አሉኝ። ተረጋግተው በቃ ዶሮ እንደሚጠይቁት ጥያቄ ጠየቁት። እዛ ነው እንግዲህ እኔ የማውቀው። ለዲት ግን የተፈጠረ አላወቅኩም። አሁን ፖሊስ ይዟል እንግዲህ ግልጽ ማስረጃውን ማግኘት ይችላል ብዬ ነው የሚበ
ምንድን ነው ግን ያቀረቡት ጥያቄ የነበረው ትናንትና የሚሉኝ?
ትናንትና በቃ ዋና ግቢ ያለው ተማሪ ግቢውን ለቆ ስለወጣ ወደ ግቢ አልተመለሱም።
ዋና
ጥያቄ ነበራል።
ዋና ግቢ የሚሉኝ
የነቀምቱ ወጥቶ ነበረ ባለፈው ሳምንት ወደ ግቢ አልተመለሱም። ይሄ ጥያቄያችን ያው የእኛም ጥያቄ ስለሆነ
ምንድን ናቸው እነዛ ጥያቄዎች?
ኤግዚት ኤግዛም የሚባል አለ ትምህርት ሚኒስቴር ያስተላለፈው
የመውጫ ፈተና ማለት ነው።
አዎ መውጫ ቤት እንዴት እንወልዳለን የሚለው ጥያቄ ነበራቸው። እንግዲህ ያው በዛው ጠዋት ትናንት ጠዋት ጠየቁ። እነዚህ ደግሞ ያን እነሱ ተመልሰው ወደ ዩኒቨርሲቲ አልገቡም አሉ። አሁን ክላስ መግባት አንችልም አሉ። እኛም ዝም ብለን ወደ ላይ ተመልሰን በመናጅመንት ምን እናደርግ እነዚህን ተማሪዎች ብለን ተመካከል። ያኔ እንግዲህ ምንም የጎሳ ግጭት ምናምን ነገር ምንም እኔ አላየሁም።
የሻምቡ
ጠይቀው የእኛ ጥያቄ የእነሱ ሆኖ ነው ያሉ።
የሻምቡ ካምፓስ ተማሪዎችም ጭምር ነበሩ የወጡት ማለት ነው? የነቀምት ብቻ ሳይሆኑ
የሻምቡ አልወጡም። የሻምቡ እኮ አሉ፣ እየተማሩ ነበረ። ባለፈው አርብም ተምረው ነበረ።
እሺ፣ ትናንትናም ትምህርት ላይ ነበሩ።
የነቀምቶቹ ቅዳሜ ይመለሳሉ የሚል ነበረ። እንግዲህ አንደምታ
ያለፈው
ቅዳሜ ማለት ነው።
እሺ፣
የተወሰነ ነው የተመለሱት። ክላስ አልተጀመረም ዛሬ። እኛ እንዴት እንማራለን እዛ ያሉት ጥያቄያቸው እያሉ ነው።
የትናንትናው ግጭት እንዴት ተፈጠረ?
ይሄ ነው እንግዲህ ያየሁት። እንግዲህ ሌሊት ነው የተጀመረው ግጭቱ። በምን ላይ እንደተነሳ ግን ኬዙን እስካሁን ግልጽ አልሆነልኝም። እንዴት እንደተጋጩ
እንዴት እንደተነሳ እነማን እዛ ግጭት ውስጥ እንደተሳተፉ የሚያውቁት ነገር የለም።
በትክክል ምንም አላወቅኩም። ይሄ ነገር ደግሞ በሻምቡ እኔ 3 ዓመት ሄዶክ ተከስቶም አያውቅም። የብሔር ግጭት የሚባልም ደግሞ እኔ እንግዲህ ያው በህይወቴ ማታ ነው ያየሁት።
እነዚህ የተገደሉ ተማሪዎች
በጣም ሰላማዊ ነበር። ይሄንን እኛ ጥርጣሬም የለንም። ጥያቄ ሲጠይቁ ይጠይቃሉ፣ ሲመለስ ይመለስላቸዋል። ጥያቄ ከብሔር ጋር ምንም የሚያገናኝ ነገር ስለሌለ ነው። ምን አይ እንደተጋጩ ምን እንደሆነ እስካሁን እንግዲህ ፖሊስ እየተከታተለኝ ነው። ውጤቱን አልሰማንም።
ከየት የመጡ ተማሪዎች ናቸው የተገደሉት?
እነዚህ ልጆች ወደ ሰሜን ክፍል ሀገር ነው፣ ተምደን የሚባል አንድ ሀገር ነው። በእርግጥ እኔ በትክክል አላውቅም ቦታውን፣ እንደዛ የሚባል ነው።
ከሻምቡ ሌላም በአምቦ፣ በባህር ዳር፣ በጎንደር ዩኒቨርሲቲዎች ውስጥም የተለያዩ ንቅናቄዎች እንደነበሩ ተሰምቷል። ወደ ጎንደር ዩኒቨርሲቲ ደውዬ ያነጋገርኩት አንድ ተማሪ እንደነገረኝ ተማሪዎች ሰላማዊ ሰልፍ ግቢ ውስጥ አድርገው መፈክር ያሰሙ ስለነበረ አድማ በታኞች ቢገቡም የተደበደበም ሆነ ችግር የደረሰበት ማንም እንደሌለ ገልጾልኛል። ጥያቄያቸውን ግን ለዩኒቨርሲቲው ፕሬዚደንት ማቅረባቸውን ነግሮኛል። ተጨማሪ መረጃዎችን ከየዩኒቨርሲቲው አስተዳደሮችና ከየአካባቢው ባለሥልጣናት አግኝተን ልናደርስላችሁ ጥረት እናደርጋለን።
በምናቀርብላችሁ ዝግጅቶች ላይ ፌስቡክ አት ቪኦኤ አማሪክ አስተያየቶቻችሁን እንቀበላለን፣ እንድታጋሩን እንጋብዛለን። ወደ መጨረሻው ዘገባችን እንለፍ። በኢትዮጵያ የባህል ሙዚቃን ለማጠናከር ፈንድቃ የባህል ሙዚቃ ቤት ከተባበሩት መንግስታት ድርጅት $50,000 ድጋፍ አግኝቷል። በተለያዩ የኢትዮጵያ የገጠር ቀበሌዎች የሚገኙና ከቤተሰብ የአዝማሪነት ሙያ የወረሱ ወይም ደግሞ በስራው የተሰማሩ ወጣቶችን በማሰባሰብ ልምድ ካላቸው አዝማሪዎች ጋር በማገናኘት እውቀትን እንዲቀስሙና በሙያው እንዲሰሩበት መንገድ ለመክፈት ነው ገንዘቡ የሚውለው። መስታወት አራጋው የባህል ተወዛዋዥኑና የፈንድቃ ባለቤት መላኩ በላይን አነጋግራለች።
በፈንድቃ የባህል ምሽት በርካታ ድምፃውያን፣ በርካታ ተወዛዋዦች፣ በርካታ አዳዲስና አንጋፋ ሙዚቀኞች ስራዎቻቸውን ለታዳሚ አቅርበዋል። መላኩ በላይ የፈንድቃ ባለቤት ነው።
ዩኔስኮም ይሄን በየአመቱ የሚያደርገውን ነገር ሲል ያው ወደ 900 ተወዳዳሪ ነበር ያደረገው። እዚህ ጋር በማደርገው አክቲቪቲ ያንን ፈንድ እንዳሸንፍ ረዳና ጥያቄያቸውን አመቱ በምን ላይ መስራት ትችላለህ ሲል አይ እንግዲህ እኔ ያው ካለሁበትም አንጻር የአዝማሪውን ሙዚቃ ላይ ነው መስራት የምፈልገው። ምክንያቱም አሁን የአዝማሪው ሙዚቃ በጣም አስከፊ ሁኔታ ላይ ነው ያለው። ለምሳሌ ወደ ሰርግ ሲሰራ 40,000 ብር 50,000 ብር ይከፈል ከሆነ ለዘመናዊ ብለን ለምንጠራው ሙዚቃ የአዝማሪ ሙዚቃ ይባልና ሰርግ ለማድመቅ እንደ ሽልማት ምግብ አለ ነው እንጂ የምንለው የሰሩትን ያህል የሚሰጣቸው ነገር አይደለም። ያለ ደሞዝ ነው በብዛት የሚሰራው፣ በሽልማት ነው የሚሰራው። አሁን ትላልቆቹም እኛ ተሰቃየ ነው ይበቃል፣ እንኳን ልጆቻችን ሊቀጥሉት ነው። ልጆቹም ደግሞ ስቲል የአዝማሪ ልጆች አዝማሪ እየተባሉ የሞራል ውድቀትም ነው። አሁን ወደ ጎንደር አላፋት አቁሳ፣ ባህር ዳር፣ ወሎ ላሊበላ፣ ደሴ ኮምቦልቻ፣ በዚሁ ፕሮጀክት ትራቭል አድርጌ ያለውና ከወጣቶችንም ስጠይቃቸው በጣም ስራውን እንፈልጋለን እኛ ወደ ትምርቱ እንጂ ወደዚህኛው እናዘነብልም የሞራል ውድቀትን ያስከትልብናል እና ይሄ ነገር ወደፊት በዚህ ከቀጠለ ሙዚየም ውስጥ ነው ለማገኘው መንጭው እንጂ እንደዚህ ሊቀጥልም አይችልም ስለዚህ ክፉ ነገር ነውና ቶሎ ሊታደገው ይገባል በሚል ይሄን ያገኘውትን በስራይም በአክቲቪቲው አገርን በማስተዋወቅ ያገኘውትንም ሽልማት ወደዚህኛው ላይ ነው ትኩረት እንዲያደርግና አዝማሪው ላይ እንደሰራ አብይስ ነግራቸው በዛ ተስማምተን አብረን እየሰራን ነው።
በዩኒስኮ የተሰጠህን $50,000 ምን ላይ ነው የምታውለው መላኩ?
ገጠር ውስጥ ሄዶ ወጣቶችን ማነሳሳት እንዲሰሩና በሙያው እንዲኮሩበት እንጂ እንዲያፍሩበት እንዳይሆኑ ማድረግ ነው። 11ኛ ክፍል 10ኛ ክፍል ሊሆኑ አሉ፣ ግን ማሲንቆን መጫወት እንፈልጋለን እናፍራለን አሁን ድሉን ብታገኝሽ እንሞክራለን ያሏል። አሁን ጎበዝም ባይሆኑ እነሱን ከገጠር እጃምጥቶ ለምንድን የሚሰጧቸው ወይ ቲያትር ቤት ወይ ከያሬድ ትምህርት ቤት ሳይሆን በዚሁ በአዝማሪው ቤተሰብ በልምድ ያላቸው ብዙ ያሳለፉ በሙያቸውም የበሰሉት ወጣቶች እንዲያሳያቸው ማድረግ ነው። ሆቴል ውስጥ ነው የሚያርፉት። እዚህ መጥተው ወጪ ተችሎ እዚህ ኮርስ ይሰጣሉ። ከዛ በኋላ እንግዲህ አሁን የምመርጣቸው 6 ወንድ 6 ሴት አሉ። ለጊዜው ከከተማም ከክፍለ ሀገር ከወልዲያም ከላሊበላ ያገኟቸው አሉ። ወደ አላፋታ ቁሳ ይሞክራሉ፣ ግን በግብርናውም ተዳደራሉ ትምህርትም እያሉ የዚህ አይነት ሁኔታ ውስጥ ያሉ እነሱ ወደ ከተማ በማምጣት ይህን ኮርስ መስጠት ፈንድቃ ውስጥ ከዛ በኋላ ጥምቀት ላይ አንድ ፕሮግራም በማቅረብ እንደዚሁም አሊያንስ እንደዚሁም ጁፒተር ሆቴል እና ፈንድቃ ውስጥ 1-4 ኮንሰርቶች ያቀርባሉ። ከዛ በኋላ የእነሱን ኢንተርቪው እና ጥናት አስደግፎ ይዛቸው አርካይቮች አሉ። ከዛ ከአርካይቮች በኋላ ለወደፊት ሊያስፈልጉ የሚችሉት ነገሮች በመጠቆም ከዚህ በቀጣይ ምን ለማድረግ እንደሚቻል ደግሞ ምልክት የሚሰጥ ነገር ለማቅረብ ነው መልሶ ወደ ዩኔስኮ። ስለዚህ የመጣው ብርና ከኔም የማደርገው ወጪ ለእንደዚህ አይነት ነገሮች ማስኬጃ ነው የሚሆኑት። የአንድ አመት ፕሮግራም ነው ማለት ነው እና አላማው ወጣቱን ማነሳሳት፣ ፕራውድ እንዲሆን፣ በባህሉ እንዲኮራ፣ ትምህርቱንም ሙዚቃውን እንዲቀጥልበት ለማድረግ ነው አላማው። ሰኞ ሰኞ እና ሄኖክ ተመስገንን ይዞ ተፈሪ አሰፋን የጃዝ ሙዚቃ ኦሪጂናል አሬንጅመንት የጻፉትን ሰኞ ያቀርባሉ። እንደዚሁም ደግሞ አርግ የኔ ኢትዮ ከለር የሚል ከሽፋንቱ ማንዶዬን፣ ንጋሽ ታደለ በቀለን፣ እነስዩን ጥላሁንን፣ አስናቀ ገብረየስን ይዞ እንደገና ወጣቶችን ይዞ ኢትዮ ከለር እና ፋሲካ ኃይሉ ሁሉንም ይዞ ይቀርባል። አንደኛው አርግ ደግሞ እንደዚሁ ተፈሪ አሰፋ ነጋሪት ባንድ ብሎ ራሱ የባህሉን ሙዚቃ ቀርቶ በራሱ አሬንጅመንት ወደ ጃዝ ገልብጦ ጽፎ ኦሪጂናል አሬንጅመንት አለ። ኮንሰርቱ ከመጀመሩ በፊት ደግሞ ሸክላዎችን አስድሮ ጀምሬ አጠራቅም ነበር እና እነሱን ሸክላዎችን ዲጄ አድርጌ ያጫውታል እና ፈንድቃ የፍቅር ቤት የሆነ ጥሩ ተምሳሌት ጥሩ የሆነ እንቅስቃሴ እያደረገ ይገኛል።
በፈንድቃ የባህል ምሽትና የባህል ማዕከል ከሙዚቃው በተጨማሪ ወጣትና አንጋፋ ሰዓሊዎች ስራዎቻቸውን የሚያቀርቡበት የባህል ክፍልም አለው። የተለያዩ የኢትዮጵያ የባህል ሙዚቃ ላይ የተደረጉ ጥናታዊ ጽሑፎችም በዚሁ ማዕከል በተደጋጋሚ ቀርበዋል። ለፈንድቃ የባህል ማዕከል ስኬትን እንመኛለን። የዛሬው የጋቢና ጉዟችን እንግዲህ በዚሁ ጋር እያለ ታክሲያችንም
ጫፍ ደርሰናል። አስተያየቶቻችሁን እንቀበላለን። ፌስቡክ አት ቪኦኤ አማሪክ ላይ ባስደመጥናችሁ ዜናዎች፣ በሰማችኋቸው ዘገባዎች ላይ አስተያየቶቻችሁን ሁሌም ሃሽታግ ጋቢና ቪኦኤን በመጠቀም አት ቪኦኤ አማሪክ ላይ አድርሱን።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ጉዟችሁ የሰመረ ይሁን እያልን የምንሰናበተው ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮና ከታላቁ ፒታ ጋር በመሆን ነው። እናመሰግናለን።
Thank you.